የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሮብ ምሽት ግንቦት 30 2015 ዓ.ም መሰናዶ ጀመረ። በኢትዮጵያ በሶማሊያ ድንበር ዶሎ አካባቢ በሚገኘው የኢትዮጵያ ወታደራዊ ጦር ሰፈር ላይ አልሸባብ የሰነዘረው ጥቃት ማክሸፏን ኢትዮጵያ አስታወቀች። በሌላ በኩል የአካባቢው አንድ ነዋሪ አስተያየት ሰጥተውናል።
የፍተሻ ኬላው ከጦሩ ሰፈር ይርቃል። መኪናው እንዲቆም ቢጠየቅም አልቆም ስላለ ወታደሮቹ የማስጠንቀቂያ ተኩስ ተኮሱበት። አሁንም አልቆመም። ተሽከርካሪው ፈንጂ የጫነ መሆኑን እንዳወቁ ግን ሚሳኤል ተኩሰው አወደሙት። የተቃጠሉት መኪናውና አጥፍቶ ጠፊው ብቻ ናቸው።
ሙሉ ዘገባውን በአብይ ርዕስ ታደምጣላችሁ። ሌሎች ጥንቅሮችንም ይዘናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን መሰናዶ እየመራው ኤደን ገረመው አብራችሁ ዘልቃለሁ። ብርሃን ኃይሉ ደግሞ ቅንብሩን ታከናውንልናለች። ጽዮን ግርማ ደግሞ የምሽቱ ዋና አዘጋጃችን ናት። አብራችሁን እስከ 4 ሰዓት ድረስ እንድታመሹ በአክብሮት እየጋበዝን አሁን ከአለም ዙሪያ ወደ ተሰናዱ ዜናዎች እንሻገራለን።
በድጋሚ እንደምን አመሻችሁ። ዜናውን ማሰማችሁ እንግዶል ነኝ። ለምሽቱ ከያዝነው ዜና ውስጥ አልሸባብ በኢትዮጵያና ሶማሊያ ድንበር አካባቢ ዶሎ በተባለ ስፍራ በሚገኘው የኢትዮጵያ ወታደራዊ ሰፈር ላይ ሊፈጽም የነበረውን ጥቃት ኢትዮጵያ ማክሸፏ፣ የሱዳን ተፋላሚ ወገኖች የተኩስ አቁም ንግግር ትናንት መጀመራቸው፣ እንዲሁም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሳዑዲ አቻቸውን አነጋገሩ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። አልሸባብ ዛሬ ግንቦት 30 ቀን 2015 ዓ.ም በኢትዮጵያና ሶማሊያ ድንበር አካባቢ ዶሎ በተባለ ስፍራ በሚገኘው የኢትዮጵያ ወታደራዊ ሰፈር ላይ ሊፈጽም የነበረውን ጥቃት ኢትዮጵያ ማክሸፏን የውጭ ጉዳይ ሚኒስቴር አስታውቋል። በሌላ በኩል በጥቃቱ ሙከራ ወቅት ሁለት ፍንዳታዎች እንደነበሩና የመጀመሪያው ፍንዳታ በወታደራዊ ሰፈር መግቢያ በር ላይ እንደነበር፣ እንዲሁም ሁለተኛው ፍንዳታ ከመጀመሪያው ራቅ ያለ ቦታ ላይ መፈጸሙን አንድ ለደህንነታቸው ሲሉ ማንነታቸውን መግለጽ ያልፈለጉ ነዋሪ ለቪኦኤ ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ጥቃት አድራሾቹ ጥቃት ከመፈጸማቸው በፊት በመኪናቸው ውስጥ ሳሉ የኢትዮጵያ ብሔራዊ መከላከያ አስቁሟቸዋል ሲል አስታውቋል። አልሸባብ ለድርጊቱ ኃላፊነቱን ወስዶ ሁለት ፈንጂ የያዙ ተሽከርካሪዎችን ከአጥፍቶ ጠፊዎች ጋር ወደ ወታደራዊ ሰፈሩ መላኩን ገልጿል። በወታደራዊ ሰፈሩ የነበሩት የሰራዊት አባላት መኪናውን ማውደማቸውን የአካባቢው የጸጥታ ኃላፊ የሆኑት ኦስማን ሐጂ ለቪኦኤ ተናግረዋል። የኢትዮጵያ ወታደሮች በአልሸባብ የተቃጣባቸውን ጥቃት አክሽፈዋል ሲል የሶማሊያ ብሔራዊ የዜና አገልግሎት መዘገቡም ታውቋል። አድማጮች፣ የዚህን ዜና ዝርዝር በአብይ ርዕስ ክፍለ ጊዜያችን እናቀርባለን። የሱዳን ተፋላሚ ወታደራዊ ቡድኖች በሳዑዲ አረቢያና በአሜሪካ አደራዳሪነት እንደገና የተኩስ አቁም ውይይታቸውን ትናንት መጀመራቸውን አል አረቢያ የተሰኘው የቴሌቪዥን ጣቢያ መዘገቡ ሲነገር፣ በመዲናዋ ካርቱም ግን በአየርና በምድር የሚያደርጉትን ፍልሚያ ቀጥለዋል። በሰራዊቱና በፈጥኖ ደራሽ ኃይሉ መካከል የሚደረገው ውጊያ ሲቪሎች መሰረታዊ አገልግሎት እንዳያገኙ አድርጓል፣ ህገ ወጥነት እንዲበራከትም በር ከፍቷል ተብሏል። በሳዑዲና በአሜሪካ አደራዳሪነት የሰብአዊ ስራዎችን ለማከናወን ባለፈው ሳምንት መደረግ የነበረበት የተኩስ አቁም ሳይከበር በርካታ ጊዜ ተጥሷል። በሳዑዲ አረቢያ ባለቤትነት የተያዘው አል አረቢያ ቴሌቪዥን ሁለቱ ወገኖች በስማ በለው ለመነጋገር መስማማታቸውን ቢገልጽም ዝርዝር መረጃ ግን አልሰጠም። ሰራዊቱና የፈጥኖ ደራሽ ኃይሉም በጉዳዩ ላይ አስተያየት አልሰጡም። የሰራዊቱ አዛዥ አብደልፈታህ አልቡርሃን ከሳዑዲው የውጭ ጉዳይ ሚኒስትር ፋይሳል ቢን ፈርሃን ጋር መነጋገራቸውን የሱዳን ሉዓላዊ ምክር ቤት አስታውቋል። የጀዳው ንግግር ውጤታማ እንዲሆን የፈጥኖ ደራሽ ኃይሉ ከሆስፒታሎች፣ ከህዝብ መገልገያዎች እንዲሁም መኖሪያ ቤቶች ለቆ እንዲወጣ ቡርሃን አጽንኦት ሰጥተው መናገራቸውን የምክር ቤቱ መግለጫ ጨምሮ አስታውቋል። የፈጥኖ ድራሽ ኃይሉ አዛዥ ጀነራል መሐመድ አምዳን ደጋሎም በበኩላቸው ከሳዑዲው የውጭ ጉዳይ ሚኒስትር ፋይሳል ቢን ፈርሃን ጋር መነጋገራቸውን ባለፈው እሁድ አስታውቀው የነበረ ሲሆን በጀዳ የሚካሄደውን ውይይት እንደሚደግፉም ተናግረው ነበር። ሁለቱም ወታደራዊ መሪዎች እንደገና ስለሚጀምረው የተኩስ ማቆም ያሉት የለም። በተያያዘ ዜና በአገራቸው የሚካሄደውን ጦርነት በመሸሽ ቁጥራቸው 13,000 በላይ የሚሆኑ ሱዳናውያን በመካከለኛው የአፍሪካ ሪፐብሊክ ውስጥ ከምትገኘው የአምዳፎክ መንደር ደርሰዋል። ገና ከደረሱት ውስጥ አብዛኞቹ ከደቡብ ዳርፉሯ የኒያላ ከተማ የመጡ ሴቶችና ሕፃናት ይገኙባቸዋል። እንደ ስለተኞቹ ገለጣ ወደ አምዳፎክ በሚያመጣው መንገድ በጉዞ ላይ ሳሉ ከጣጠቁ ሰዎች ማስፈራራት፣ ዘረፋ፣ ድብደባና እስከ ጾታዊ ጥቃቶች የሚደርሱ በርካታ ችግሮች ገጥሟቸዋል። የዚህን ዜና ዝርዝር አሉላ ከበደ ይዞታል።
የተባበሩት መንግስታት የስደተኞች ድርጅት UNHCR እና የተባበሩት መንግስታት የዓለም ምግብ ፕሮግራም WFP እንደ ውሃና ምግብ የመሳሰሉ መሰረታዊ የእርዳታ ቁሳቁሶችን አዲስ ለገቡት ስደተኞች ማከፋፈል ይዘዋል። ባለፈው ወር የተጀመረውና ለደህንነት ዓላማ በሚል ልዩ አካላዊ ሁኔታዎችን ጨምሮ የግለሰቦችን ማንነት ለመለየት የሚያስችሉ መረጃዎች የሚሰበሰቡበት ምዝገባም በርካታ ሰዎች የቻድን ድንበር አቋርጠው በመግባት ላይ ባሉበት በአሁኑ ወቅትም እንደቀጠለ ነው። UNHCRና አጋሮቹ በተጨማሪም አምዳፎክ የሚደርሱትን የሱዳን ስደተኞችና ወደ አገራቸው እየተመለሱ ያሉ የመካከለኛው አፍሪካ ተወላጅ የሆኑ ስደተኞች በአፋጣኝ በሚያስፈልጓቸው ነገሮች ላይ ትኩረት ያደረገ ድጋፍና ጥበቃ ለመስጠት የአገሩ መንግስት እያደረገ ያለውን ጥረት በመርዳት ላይ ናቸው። የአደጋ ጊዜ ድጋፍ ሰጪ ቡድኖችም ጥበቃ፣ የምክር ወይም የሕክምና እርዳታ ልዩ ፍላጎቶች ያሏቸውን ሰዎች እየለዩና ድጋፎችን ወደሚያገኙበትም እየመሩ ነው። በአካባቢው ርቀትና የጸጥታ ሁኔታ በቋፍ ላይ በመሆኑ የተነሳ ከስፍራው ለመድረስ ፈታኝ ሁኔታዎች ቢገጥሙም በርካታ የአደጋ ጊዜ እርዳታ ስራዎች ግን እየተከናወኑ መሆናቸው ተዘግቧል። ከ36 በላይ አባወራዎችና ቤተሰቦቻቸው በቀላሉ አገልግሎቶችን ወደሚያገኙበትና ደህንነቱም ወደ ተጠበቀ ስፍራ ተዘዋውረዋል። ስደተኞችን ወደ ሌላ ስፍራ የማዛወሩ ቅድሚያ የሚሰጠው ታዲያ ለደህንነት ዓላማ በሚል ልዩ አካላዊ ሁኔታዎችን ጨምሮ የግለሰቦችን ማንነት ለመለየት የሚያስችሉት መረጃዎች ምዝገባ ለተሳተፉና ይበልጥም ተጋላጭ ለሆኑ ሲሆን ተጨማሪ ስደተኛ ቤተሰቦችን ለማገልገል የሚያግዙ መጠለያ፣ መጸዳጃና መታጠቢያዎች ግንባታም እየተካሄደ መሆኑን ተመልክቷል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ 18 ነው። ክርስቶስን እንድታገኙ ተራቡ በሚል በቤተክርስቲያን መሪያቸው ተነግሯቸው ህይወታቸውን ያጡበትንና እስካሁን 250 የሚሆኑ ሰዎች ከጅምላ መቃብር ውስጥ የወጡበትን ስፍራ ወደ ብሔራዊ መታሰቢያነት እንደሚቀየር የኬንያ መንግስት አስታውቋል። በሰላማዊ ውቅያኖስ ባህር ዳርቻ በሚገኝ ደን ውስጥ ከሚገኘውና 325 ሄክታር ስፋት ካለው ስፍራ በርካታ የጅምላ መቃብሮች ላለፉት ሳምንታት መገኘት ኬንያውያንንና የተቀረውን ዓለም አስደንግጧል። ተከታዮቹ ህይወታቸውን እንዲያጡ አድርጓል የተባለው የቤተክርስቲያኑ መሪ ፖል መከንዚ በርካታ ክሶች ቀርበውበታል። መርማሪዎች ትናንት ሶስተኛ ዙር አሰሳቸውን ሲጀምሩ ተጨማሪ 9 አስክሬኖችን ማግኘታቸውን የኤኤፍፒ ዘገባ አመልክቷል። መራባቸው ለሞት እንዳበቃቸው ቢታመንም ህፃናትን ጨምሮ አንዳንዶቹ ሟቾች ግን እንደታነቁ፣ ድብደባ እንደደረሰባቸው እንዲሁም አየር እንዲያጡ መደረጉን በመንግስት የተካሄደው የአስከሬን ምርመራ ውጤቶች አመልክተዋል። በደቡብ ዩክሬን የሚገኘው ኖቫ ካኮቭካ የተሰኘ ግድብና የኃይል ማመንጫ ጣቢያ መውደሙን ተከትሎ አካባቢው በከፍተኛ ጎርፍ ተጠልቅልቋል። የተባበሩት መንግስታት ድርጅትም የኃይል ማመንጫው ጣቢያ ውድመት የዩክሬንን ህዝብ ችግር የበለጠ የሚያባብስ ነው ብሏል። የሮይተርስን ዘገባ ስመኝሽ የቆየት አቅርበዋለች።
አሁን በሩሲያ ቁጥጥር ስር በሚገኘው የዩክሬን ኪርሳን ክልል በሚገኘው ኒፕሮ ወንዝ ላይ የተገነባው ግድብ ማክሰኞ ዕለት በመፍረሱ የውጊያ ቀጠና የነበረውን አካባቢ አጥለቅልቋል። ለአደጋው ማን ተጠያቂ እንደሆነ ግን እስካሁን አልታወቀም። በግድቡ አካባቢ የሚገኙ መንደሮችና ከተሞች በውሃ መጥለቅለቃቸውን የሚያሳየውን የሳተላይት ምስል ይፋ ያደረገው ማክሳር ቴክኖሎጂ የተሰኘ ኩባንያ ባወጣው መግለጫ ኖቫካኮቭ ጋር ግድብና የኃይል ማመንጫ ተቋሙ በአብዛኛው መውደሙን አስታውቋል። ማክሳር ያወጣቸው ምስሎች መኖሪያ ቤቶችና ህንጻዎች በውሃ ተውጠው ጣሪያቸው ብቻ ከላይ ሆኖ የሚያሳይ ሲሆን ውሃው ፓርኮችን፣ መንገዶችንና መሰረተ ልማቶችን አጥለቅልቋል። አደጋውን ተከትሎ ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት መግለጫ የሰጡት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፊትስ የካኮቭጋ ግድብና የኃይል ማመንጫ ተቋም ውድመት እንደ አውሮፓውያን አቆጣጠር በየካቲት 2022 ዓመተ ምህረት ሩሲያ ዩክሬንን ከወረረች ወዲህ በሲቪል መሰረተ ልማት ላይ የደረሰ ከፍተኛው ጉዳት ነው ብለዋል።
that the plight of the people in Ukraine.
ዛሬ ሰማነው ዜና የዩክሬን ህዝብ ችግር እስከዛሬ ካየናቸው ሁሉ እየተባባሰ እንደሚሄድ የሚያሳይ ነው። በሚቀጥሉት ቀናት ጎርፉ ቀለል ሲልና ሁኔታው ተገምግመው ምላሾች መስጠት ሲጀምሩ ያስቸኳይ ሰብአዊ እርዳታ ፍላጎቶች የበለጠ እንደሚጨምሩ ይጠበቃል።
በካኮቭካ ግድብ የሚገኘው የውሃ ማጠራቀሚያ በኬርሳን ብቻ ሳይሆን ዛፖሪሺያና ኒፕሮ በተባሉት የዩክሬን ከተሞች ለሚኖሩ በሚሊየን የሚቆጠሩ ሰዎች የውሃ ምንጭና የአካባቢው ህልውና መሰረት ነው። የዩክሬን ባለስልጣናት እንዳስታወቁት በኬርሳን አስተዳደር ቢያንስ 40 መንደሮች ሙሉ በሙሉ ወይም በከፊል በጎርፍ የተጠለቀለቁ ሲሆን በመጪዎቹ ቀናት ቁጥሩ እየጨመረ እንደሚሄድ ግሪፊትስ አስታውቀዋል።
በመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሳውዲ ጉብኝታቸው ከሀገሪቱ የውጭ ጉዳይ ሚኒስትር ፋይሳል ቢን ፈርሃን ጋር ዛሬ ተገናኝተው ተነጋግረዋል። እንዲሁም ከባህረ ሰላጤው የትብብር ምክር ቤት አባል ከሆኑ የውጭ ጉዳይ ሚኒስትሮች ጋር እንደሚነጋገሩም ይጠበቃል። ብሊንከን ትናንት ከሳውዲው አልጋ ወራሽ መሐመድ ቢን ሳልማን ጋር ጀዳ ላይ የተወያዩ ሲሆን አሜሪካውያንን ከሱዳን በማውጣት ረገድ ሳውዲ ላደረገችው ድጋፍ ምስጋናቸውን አቅርበዋል። ክብራትና ክብራን ለዜና የተመደበልን ሰዓት በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
ለዓለም ዜናዎች እንግዶ ወልዴን አመሰግናለሁ። በ19ና በ25 ሜትር ባንድ እንዲሁም ደግሞ በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የምሽቱ የአማርኛ መሰናዶ ይቀጥላል። አብራችሁን ስለሆናችሁ አብዝተን እናመሰግናለን። ዝግጅቶቻችንን በቪኦኤ አማሪክ የፌስቡክ ገጽ ላይ እንዲሁም ደግሞ amharic.vnews.com ላይ ድረገጻችን ላይ በመግባት በቀጥታ ተከታተሉ ዘንድ ጋብዛለን። የደንገረመው መሰናዶን በመምራት ብርሃን ኃይሉ በቅንብሩ እንዲሁም ደግሞ ጽዮን ግርማ በአርትዖቱ አብረናችሁን በተጨማሪም ደግሞ በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረናሉ። በዌብና ማህበራዊ ድረገጽ ፕሮዲዩሰራችን ደግሞ አባዮ ገበያውናት ሳም አብረናለች። አብረን እናመሻለን። አሁን ወደ እለቱ አብይ ርዕስ እንሻገር። አልሻባብ በዶሎ አካባቢ ሊፈጸም የነበረው የሽብር ጥቃት ከሸፈ። በኢትዮጵያ ሶማሊያ ድንበር ዶሎ አካባቢ በሚገኘው የኢትዮጵያ ወታደራዊ ጦር ሰፈር ላይ አልሻባብ የሰነዘረውን ጥቃት ማክሸፏን ኢትዮጵያ አስታውቃለች። ያጥፍቶ ጠፊ ቦምብ በተጠመደባቸው ሁለት ተሽከርካሪዎች ላይ አማካኝነት ለመፈጸም የተደረገ የጥቃት ሙከራ እንደሆነ ሲገለጽ የመጀመሪያው ፍንዳታ በወታደራዊ ሰፈር መግቢያ በር ላይ እንደነበረ፣ ሁለተኛው ፍንዳታም ከመጀመሪያው ራቅ ያለ ቦታ መፈጸሙን አንድ ለደህንነታቸው ሲሉ ማንነታቸው እንዲጠቀስ ያልፈለጉ የአይን እማኝ ለአሜሪካ ድምጽ አስታውቀዋል። የሃሩን ማሩፍን ዘገባ ሀብታሙ ስዩም እንደሚከተለው ያቀርባል።
እስላማዊው ጽንፈኛ ቡድን አልሸባብ ዛሬ ረቡዕ ግንቦት 30 ቀን 2015 ዓመተ ምህረት በኢትዮጵያ ሶማሊያ ድንበር ዶሎ አካባቢ ሊፈጽም የነበረውን ጥቃት ኢትዮጵያ ማክሸፏን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ዛሬ ባወጣው መግለጫ ጥቃት አድራሾቹ ጥቃት ከመፈጸማቸው በፊት በመስመራቸው ውስጥ ሳሉ በኢትዮጵያ መከላከያ ሰራዊት አስቀድሞ በተወሰደባቸው እርምጃ ሙከራቸው ከሽፏል ሲል አስታውቋል። የኢትዮጵያ መከላከያ ሰራዊት ያሸባሪውን ቡድን አጥፍቶ ጠፊዎችና መሳሪያዎቻቸውን ሙሉ ለሙሉ አውድሟል ብሏል ሚኒስቴሩ። ቀደም ብሎ የሶማሊያ ዶሎ ነዋሪዎች ከከተማዋ ወጣ ብሎ በሚገኘው የኢትዮጵያ መከላከያ ሰራዊት ካምፕ ላይ ሁለት የፍንዳታ ጥቃቶች መድረሳቸውን አስታውቀዋል። ጥቃቶቹ ከጠዋት 4 ሰዓት በፊት በተከታታይ መፈጸማቸውን የአካባቢው ነዋሪዎች ተናግረዋል። ለደህንነታቸው ሲሉ ማንነታቸው እንዳይጠቀስ የጠየቁ አንድ የአካባቢው ነዋሪ የመጀመሪያው ፍንዳታ በካምፑ መግቢያ አካባቢ፣ ሁለተኛው ደግሞ ከመጀመሪያው ፍንዳታ ጥቂት ራቅ ብሎ መድረሱን ተናግረዋል። በሌላ የአካባቢው ነዋሪ የተቀረጸ ቪዲዮ ከካምፖ አካባቢ ከፍተኛ ጢስ ሲወጣ ያሳያል። እኚሁ የአይን እማኝ የቀረጹት የቪዲዮ ምስል ላይም ሁለተኛው ፍንዳታ ይሰማል። የአልሸባብ ታጣቂ ቡድን ሁለት የተሻሻሉ ፈንጂዎች የተገጠሙላቸው ተሽከርካሪዎች ከአጥፍቶ ጠፊዎች ጋር አድርጎ መላኩን በመግለጽ ለጥቃቱ ኃላፊነት ወስዷል። የሶማሊያ ክልላዊ ደህንነት ባለስልጣን ኦስማን ኑሃጂ የኢትዮጵያ ወታደሮች ሁለቱ ተሽከርካሪዎች ወደ ካምፑ ከመድረሳቸው በፊት ማውደማቸውን ለአሜሪካ ድምጽ ተናግረዋል።
የፍተሻ ኬላው ከጦሩ ሰፈር ይርቃል። መኪናው እንዲቆም ቢጠየቅም አልቆም ስላለ ወታደሮቹ የማስጠንቀቂያ ተኩስ ተኮሱበት። አሁንም አልቆመም። ተሽከርካሪው ፈንጂ የጫነ መሆኑን እንዳወቁ ግን ሚሳኤል ተኩሰው አወደሙት። የተቃጠሉት መኪናውና አጥፍቶ ጠፊው ብቻ ናቸው።
ባለስልጣኑ አክለው እንደተናገሩት መኪኖቹ በከተማው አየር ጣቢያ የሚገኘውን የሶማሊያና የኢትዮጵያ ኃይሎች ካምፕ ለማፈንዳት ተቃርበው ነበር ብለዋል። የአጥፍቶ ጠፊ ተሽከርካሪዎቹ ዓላማ በአየር ጣቢያው ውስጥ ለሚገኘው ወታደራዊ ካምፕ በመግባት በአውሮፕላኖችና በወታደሮች ላይ ከፍተኛ ጉዳት ለማድረስ እንደነበረ ያስረዱት ባለስልጣኑ እስካሁን ድረስ በሲቪሎችም ሆነ በወታደሮች ላይ የደረሰ ጉዳት አለመኖሩን አስታውቀዋል። እግዚአብሔር ይመስገን በወታደሮችም ይሁን በሲቪሎች ላይ ጉዳት አልደረሰም ብለዋል ባለስልጣኑ። ይሁን እንጂ በመንግስት የሚተዳደረው የሶማሊያ ብሔራዊ ዜና ተቋም ሶና የመጀመሪያው ፍንዳታ በካምፑ መግቢያ ላይ መድረሱንና በአራት ወታደሮች ላይ አስከፊ ጉዳት ማድረሱን ዘግቧል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የአማርኛ መሰናዶ ነው። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ምንዘልቅ ይሆናል። የዕለቱ አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። ለሁለት ዓመታት ያህል የጡረታ አበል ክፍያ ተከልክለናል ያሉ የመቀሌ ከተማ ነዋሪዎች ጡረተኞች ሰልፍ ወጡ። የጡረታ አበል ክፍያቸው ሀገራቸውን በማገልገል ሰርተውና ደክመው ያጠራቀሙት እንደሆነ የገለጹት እነዚሁ ጡረተኞች ለሁለት ዓመት ያህል ሳይከፈላቸው መቆየቱ በከፍተኛ ችግር ውስጥ እንደዳረጋቸው ተናግረዋል። ሀገርን ያገለገልን ባለውለታ ሆነን ሳለን መሸለም ሲገባን ስቃይ ውስጥ እንገኛለን ያሉት ጡረተኞቹ በረሃብና በህመም ህይወታቸው የሚያልፍ ሌሎች ጡረተኞች ቁጥርም እየጨመረ ነው ብለዋል። ሙልጌታ ጽብሃ በመቀሌ የተካሄደውን ሰልፍ ተከታትሎ ያሰናዳው ዘገባ ይቀጥላል።
በቁጥር እስከ 2000 የሚሆኑ የትግራይ ክልል መቀለ ከተማ ነዋሪ ጡረተኞች ዛሬ ረቡዕ ግንቦት 30 ቀን 2015 ዓ.ም በከተማዋ ጎዳናዎች ላይ ፍትህ አገር ላገለገሉ ጡረተኞች የሚል መፈክር በማንገብ ሰልፍ አካሂደዋል። ከሰልፉ አስተባባሪዎች አንዱ አቶ ካህሳይ አረጋዊ እየጠየቀን ያለነው ሰርተን ያጠራቀምነው የራሳችን ገንዘብ እንዲከፈለን ነው ብለዋል። የጡረታ አበላቸው ላለፈው 2 ዓመታት ሳይከፈላቸው በመዘገየቱ በረሃብና በህመም ህይወታቸው የሚያልፍ ጡረተኞች ቁጥር እየጨመረ እንደሆነም ተናግረዋል።
ጥያቄያችን ጎልማሳነታችን ያጠራቀምነው የጡረታ አበላችን ለ24 ወራት ያክል ስላልተከፈለን ይሄን እንዲለቀቅልን ስም እየጠየቅን ነው። መገንጫ ገንዘባችን ለምን የባንክ ገንዘብ የነበራቸው ያወጡ፣ እኛ ግን የተጠራቀመውን ገንዘብ ለምን እንደተከለከለ ግልጽ አይደለም። ይሄም ወንጀል ነው። ስለዚህ ፍትህ ማግኘት አለብን። መንግስት አስቸኳይ መልስ መስጠት አለበት። ካልሆነ ግን ሰው እየሞተ ነው በየቀኑ። ለምሳሌ ሰሜን ክፍለ ከተማ በአንድ ሳምንት ውስጥ 3 ሞተዋል። መድኃኒት መግዛቱ የምግቡ ተወ የምግቡ አንዳንዱ ይረዳዳል፣ ሰበሱ አንዱ ይሰጣል። የለ ከሶስት ወር በፊት የተጠና ነው ምል 380 ግን መቀሌ ውስጥ ሞተዋል። ይሁን ዳሰሳ ግን ነበር።
በመቀለ ከተማ ከ17 ሺህ በላይ ጡረተኞች እንዳሉ የገለጹት አቶ ካህሳይ በእርጅና ዘመናቸው የሚገባቸውና ብቸኛ መተዳደሪያቸው የሆነው የጡረታ አበላቸው ሳይከፈላቸው በመቆየቱ ችግር ውስጥ እንደሚገኙ ገልጸዋል። አቶ ግተት ገዛህኝ የተባሉ የሰልፉ ተሳታፊ በበኩላቸው ላለፉት 43 አመታት በመንግስት ስራ አገራቸው እንዳገለገሉ ተናግረዋል። ለብዙ አመታት ያገለገሉ ጥሮተኞች መሸለም ሲገባቸው ሰርተውና ለፍተው ያጠራቀሙትን የጥሮታ አበል በሽምግልና ዘመናቸው ተከልክለው በስቃይ ውስጥ ይገኛሉ ይላሉ አቶ ግተት።
በአሁኑ ሰዓት በችግርና በመከራ ወድቀን እንገኛለን። ስቃይና መከራ በእኛ ረሃብ በእኛ በሽታ አይገባም ነበር። በህግም ባለም ህግም አይፈቅድም። ይሁን እንጂ በእኛ ላይ የደረሰው ግፍና መከራ ግን በሌላው ሊደርስ በዚህ ዓለም አልታየም። እኛ መሸለምና መደገፍ ሲገባን እኛን ለሁለት አመት በረሃብ በበሽታ በችግር ከቤተሰብ ጋር ስቃይ እየተቀበል ነው የምንገኘው። ስለዚህ ይህንን ስቃያችን መንግስት በአሁኑ ሰዓት ልብ ገዝቶ ስቃያችን መከራችን ረሃባችን ሊፈታልን ይገባል።
ጥሮተኞቹ በተለይ ከሰላም ስምምነቱ በኋላ ለሁለት አመታት የታጎለውን የጥሮታ አበል ክፍያቸውን በወቅቱ እንደሚያገኙ ጠብቀው እንደነበረ የገለጹት አቶ ግተት ሆኖም ችግሩ መቀጠሉና ተደራራቢ በደል እየተፈጸመባቸው እንዳለ ነው የተናገሩት። ጥሮተኞቹ ሰልፈኞች የክልሉ ጊዜያዊ አስተዳደር የፌደራሉ መንግስት እንዲሁም ዓለም አቀፍ ማህበረሰብ ችግሮቻቸውን እንዲፈቱላቸው አጥብቀው ጠይቀዋል። ሰልፈኞቹ ከተማዋ ጎደናዎች አብይቷቸውን ካሰሙ በኋላ ወደ ክልሉ ጊዜያዊ አስተዳደር ጽፈት ቤት ነው ያመሩት። በዚያው ተቀብለው ያነጋገሯቸው የትግራይ ክልል ጊዜያዊ አስተዳደር ጽፈት ቤት ኃላፊ አቶ አማኑኤል አሰፋ ጥሮተኞቹ ተገቢ ጥያቄ ማቅረባቸውን ጠቅሰው ምላሽ ለማግኘት ደግሞ በሰላም ስምምነቱ መሰረት አስተዳደሩ ከፌደራሉ መንግስት ጋር እየተነጋገረበት እንደሚገኝም ገልጸዋል።
ጥያቄዎቹ ትክክለኛና ተገቢ ናቸው። በሰላም ስምምነቱ ለጥያቄዎች አንድ በአንድ ምላሽ እየተገኘ ችግሮቹ እየተፈቱ ነው ብያምናለሁ። ገና ያልተፈቱ ብዙ ችግሮችም አሉን። በሕገ መንግስቱ መሰረት መሬታችን ነጻ አልወጣም። እናንተ እንዳነሳችሁት ደግሞ የህዝባችን ብዙ ማህበራዊና ኢኮኖሚያዊ ጉዳዮች አሉብን። እነዚህም ቢሆኑ ይፈታሉ የሚል ተስፋ አለኝ። ስለዚህ ሰላማችን ሳይደናቀፍ የእናንተም ችግሮች ይፈታሉ ብዬ አምናለሁ።
በተመሳሳይ የወልቃይት ስኳር ልማት ፕሮጀክት ሰራተኞች ለሁለት አመት ያህል ደሞዝ አልተከፈለንም ሲሉ ቅሬታ አሰምተዋል። የፕሮጀክቱ ምክትል ስራ አስኪያጅ አቶ ውበት ገብረመድን ከ600 በላይ ቋሚ ሰራተኞች እስካሁን ደሞዝ እንዳልተከፈላቸው ተናግረዋል።
የ24 ወር ደሞዝ አልወሰዱም። 2013 ለሰባት ወር የወሰደው የደሞዙ ያለ ምንም ጥቅማ ጥቅም ብቻ ነው ማለት ነው። እዚህ መቀሌ መጥቶ ሪፖርት ያደረገ ሰራተኛ ይሄን አግኝቷል ማለት ነው። መቀሌ መጥቶ 2013 ሪፖርት ያላደረገ ደግሞ ለ31 ወራት ያህል ምንም የተከፈለው ነገር የለም። እና አሁን በከፋ ሁኔታ ያው በየአይዲፕ ሴንተሩ ሕክምና የሚሆን ብር ማጥቶ ተበታትኖ ስለሚገኝ መጣፋፍ ላይ ነው ያለው። ባይዘወይ ተጋልጦ ያለ ሰራተኛ ነው ማለት ይሄ መታየት መቻል አለበት። ከዚህ የተነሳ በተለያየ በሽታዎች የሞቱ አሉ። ያው የጥቃት ሰለባ ሆነው ወደ 6 ሰራተኛ የሞቱም አሉ ማለት ነው። ስለዚህ አካል መጉደል የተጋለጠም በርከት ያለ ሰራተኛ አለ። ወደ 15 ሚሊዮን ሰራተኛ የት እንዳለ እስካሁን ድረስ ምንም ኢንፎርሜሽን ያላገኘንበት ኮንዲሽን ነው ያለው ማለት ነው። ስለዚህ ሰራተኛው በዚህ ደረጃ ላይ ያለ ከስምምነቱ በኋላ ራሱ ቀላል ወራት አይደለም ያለፈው ማለት ነው።
በጦርነቱ ጊዜ ከክልሉ ሸሽተው ወደ አዲስ አበባ የሄዱ የተወሰኑ የፕሮጀክቱ ሰራተኞች ደሞዝ እንደተከፈላቸውና አብዛኛው ሰራተኛ ግን ችግር ውስጥ እንደሚገኝ አመልክተዋል። መፍትሄ ለማግኘት ለክልሉና ለፌደራሉ መንግስት አመራሮች ጥያቄ ቢያቀርቡም እስካሁን ተገቢ ምላሽ አለማግኘታቸው አቶ ውበት ተናግረዋል። በጉዳዩ ላይ ያነጋገርናቸው የትግራይ ክልል ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ከፌደራሉ መንግስት ጋር በጉዳዩ ላይ እየተነጋገርንበት ነው፣ ለፕሮጀክቱ ሰራተኛ ደሞዝ ለመክፈል የሚያስችል ተስፋም አግኝተናል ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
የፌደራል መንግስት በህግ ማስከበር ስም ወደ አማራ ክልል ያስገባውን የሀገር መከላከያ ሰራዊት ከክልሉ እንዲያስወጣ የአማራ ክልል ምክር ቤት የአማራ ብሔራዊ ንቅናቄ አብን ተመራጭ የህዝብ እንደራሴዎች ጠየቁ። በቁጥር 13 የሆኑ የአብን ተወካይ የምክር ቤቱ አባላት ዛሬ ባወጡት መግለጫ የፌደራል መንግስቱ በአማራ ላይ ከህግና ከአሰራር ውጪ ጦርነት ከፍቷል ብለዋል። የክልሉ ምክር ቤትም በጉዳዩ ላይ እንዲወያይ ጠይቋል። አስቴር ምስጋናው በዚህ ዙሪያ ዘገባ አላት።
የአማራ ክልል ምክር ቤት አባላት የሆኑ 13 የአማራ ብሔራዊ ንቅናቄ አብን ፖለቲካ ፓርቲ ተወካዮች በክልሉ አሉ ያሏቸውን ችግሮች በመዘርዘር መግለጫ አውጥተዋል። በመግለጫው ካነሷቸው ጉዳዮች መካከል የፌደራል መንግስት በክልሉ እየወሰደ ያለውን ወታደራዊ እርምጃ ማውገዝ ይገኝበታል። ምንም እንኳን መንግስት ህግ የማስከበር እርምጃ እየወሰደ መሆኑን ቢገልጽም የአማራ ክልል ምክር ቤት አባል የሆኑት የአብን ተመራጮች ግን እርምጃው ህግን የተከተለ አይደለም በማለት ተቃውመዋል። ይልቁንም እየተወሰደ ያለው እርምጃ በክልሉ ላይ የተከፈተ ጦርነት ነው ብለዋል። መግለጫውን ካወጡት የአብን ተወካዮች የምክር ቤት አባላት መካከል ዶክተር በቃሉ ታረቀኝ ለአሜሪካ ድምጽ በሰጡት ማብራሪያ የፌደራል መንግስቱ ከህግ ውጭ በክልሉ ጣልቃ ገብቷል ብለዋል።
መንግስት በክልሉ ያለውን ጣልቃ ገብነትም በተለይም በህገ መንግስት የተሰጠውን የክልሎች መብትም እየጣሰ ነው የሚል ጥያቄም አለ። መከላከያው በዋናነት የሀገርን ዳር ድንበርና ሉዓላዊነት የማስጠበቅ ነው። ሌሎችን እንደዚህ አይነት የአለመረጋጋት በክልሉ ሲፈጠሩ በክልሉ አቅም የሚመለሱ ጥያቄዎች ከሆኑ ራሱ ክልሉ መመለስ ያለበት። ስለዚህ በመጀመሪያ የክልሉ ሰላም ማስከባሪ የልዩ ኃይል እንኳ ቢፈርስ የፖሊስ ሰራዊትና ሚሊሻ አለ። እሱ ሂዶ ተሞክሮ በሱ መፈታት የማይችል ችግር ካለ የፌደራል መንግስቱ ጣልቃ እንዲገባ ጠይቆ ከዛ በኋላ ከመጣ እኛም ጥያቄ የለንም። ነገር ግን አሁን እየተሰራ ያለው እሱ አይደለም። አንደኛ የክልሉን ህዝብ አንገት ማስደፋት በዋናነት አላማ አድርጎ ስለተያዘ ብቻ በእያንዳንዷ ኮሽታ ላይ መካናይዝድ ጦር መላክ ጤና ማካሄድ ብዬም አላምንም። ከዚህ ከሰኞኑ ጦርነት በኋላ ባሉ የስጋት ቀጠናዎች አካባቢ ያለ ነገር ይምጣ እያልን ሳይሆን ህግ አስከብራለሁ በሚል ንጹሐን አማራዎችን በሚያሳድፉ የመከላከያ አካሎች ወይም እኛ ያንን መግለጫውን በዋናነት የሚያተኩረው አንደኛ ከካምፕ ይውጣ አላልንም፣ ወደ ካምፑ ይግባ ነው። አማራ ክልል በጣም በርካታ ካምፖች አሉት፣ እዛ ይግባ ነው እያልን ያለን።
የአማራ ክልል ምክር ቤት አፈ ጉባኤንና ሌሎች ከፍተኛ የክልሉ አመራሮችን በጉዳዩ ዙሪያ ለማነጋገር በእጅ ስልካቸው ላይ ብንደውልም ስልካቸው ሊነሳ አልቻለም። ሆኖም የፌዴራል መንግስቱ ባለፈው ሚያዝያ ወር 2015 ዓ.ም በጸጥታና ደህንነት ግብረ ኃይሉ በኩል ባወጣው መግለጫ በአማራ ክልል ህገ መንግስታዊ ስርዓቱን ለማፍረስና ክልላዊ ስልጣኑን በኃይል ለመቆጣጠር በሚጥሩ ጽንፈኛ ኃይሎች ሲል በጠራቸው አካላት የማያዳግም እርምጃ መውሰድ መጀመሩን መግለጹ ይታወሳል። በሌላ በኩል በትላንትናው መግለጫቸው የአማራ ክልል ምክር ቤት እገዛውን ሳይጠይቅ የፌደራል መንግስት ከህግ ውጭ ሰራዊት እያስገባ ነው በማለት የፌደራል መንግስቱን የከሰሱት የክልሉ ምክር ቤት አባላት የሆኑት የአብን ተመራጮች መንግስት በህግ ማስከበር ስም በአማራ ላይ ጦርነት ከፍቷል ብለዋል። ከነርሱ መካከለ የሆኑት ዶክተር በቃሉ ታረቀኝ የፌደራል መንግስቱ በሌሎች ክልሎች ካሉ የታጠቁ ኃይሎች ጋር ችግሮችን በሰላማዊ መንገድ ለመፍታት የሚያደርጉን ጥረት አማራ ክልል ላይ መጀመር አለበት ይላሉ።
እነዚህ የታጠቁ ኃይሎች በክልሉ ውስጥ እንኳን ህዝብን እንወክላለን ብለው ተነስተው ከሆነ እነዚህ ምናልባት ለመንግስቱ ተገዳዳሪ ከሆነ ሌላ ክልል ላይ ምናልባትም በጣም ዘመናዊ መሳሪያ የታጠቀ ሲፈልግ ወደ አማራ የሚተኩስ ሲፈልግ በአማራ ላይ የሚፎክር ኃይል አለ። መንግስት እንግዲህ እንደ ምሳሌም ከኦነግ ሸኔ ብሎ ከሚጠራው መንግስት ከሚጠራው ጋር በተደጋጋሚ ከኢትዮጵያ ውጭም ድርድር እያደረገ ነው። አማራ ላይ ላይዛለችዋ ነገር ግን ለእያንዳንዷ ነገር ግን በዚህ ደረጃ መካናይዝድ ጦር የሚልክበት ይሄ የአማራ ጥላቻን ከመግለጽ የዘለለ ሌላ ኢምፕሊኬሽንም የለው።
የምክር ቤት አባላቱ ስም ዝርዝራቸውን ጠቅሰው ባወጡት በትላንቱ መግለጫ ለአማራ ክልል አርሶ አደር የግብርና ግብዓት በአስቸኳይ ይቅረብ፣ በአዲስ አበባና በኦሮሚያ ክልል በአማራ ህዝብ ላይ የሚፈጸመው የዘር ማጽዳት ዘመቻ ይቁም፣ በህግ ማስከበር ስም በማንነታቸው ምክንያት በጅምላ የታሰሩ ወጣቶች፣ የማህበረሰብ አንቂ ምሁራን፣ የሃይማኖት አባቶች ያለምንም ቅድመ ሁኔታ ይፈቱ የሚሉና ሌሎች ጉዳዮችን አካተዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በሌላ በኩል በዚህ ጉዳይ ላይ ከክልሉ መንግስት ምላሽ ለማግኘት ሞክረን አልተሳካልንም። ሆኖም የፌደራል መንግስቱ መጋቢት 20 ቀን 2015 ዓ.ም በጸጥታና ደህንነት ግብረ ኃይሉ በኩል ባወጣው መግለጫ በአማራ ክልል ህገ መንግስታዊ ስርዓቱን ለማፍረስና ክልላዊ ስልጣኑን በኃይል ለመቆጣጠር በሚጥሩ ጽንፈኛ ብሎ በጠራቸው ኃይሎች ላይ እርምጃ መጀመሩን ማስታወቁ ይታወሳል። በደቡብ ኮሪያ የቻይናና የሩሲያ ወታደራዊ አውሮፕላኖች ከኮሪያ ባህረ ሰላጤ ፔኒንሱላ በስተደቡብና በስተምስራቅ በኩል የአየር መከላከያ ክልሏን ጥሰው መግባታቸውን ተከትሎ ተዋጊ አውሮፕላኖችን በአስቸኳይ ወደ ስፍራው ልካለች። ድንገተኛ ወረራው የተፈጸመው የዩናይትድ ስቴትስና ቻይዋን በጠባብ የውሃ መተላለፊያና በደቡብ ቻይና ባህር ዙሪያ የገቡትን እሰጥ አገባ ተከትሎ እንደሆነ ሲሆን የባይደን አስተዳደር ሁኔታውን የቤጂንግ ጦር ጠባጫሪነት እየጎለበተ መምጣቱን ያመለከተ ነው ሲሉ ተናግረዋል። የአሜሪካ ድምጽ ዋይት ሃውስ ዘጋቢ ፓትሲ ዊዳስኳራ በአለም ሀያላን ሀገራቱ መካከል እያደገ የመጣውን ውጥረት ቃኝታ ያደረሰችንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
እሁድ ዕለት በታይዋን ጠባብ የውሃ መተላለፊያ መስመር ውስጥ የቻይና የጦር መርከብ ወደ ዩናይትድ ስቴትስ ሚሳኤል መቃወሚያ መርከቦች መጠጋታቸውን ጨምሮ ከሁለት ሳምንት ባነሰ ጊዜ ውስጥ በቻይናና አሜሪካ መርከቦችና አውሮፕላኖች መካከል ሁለት ክስተቶች ተፈጥረዋል። ክስተቱ ደግሞ በደቡብ ቻይና ባህር ላይ በዩናይትድ ስቴትስ፣ ጃፓንና የፊሊፒንስ ባህር ዳርቻ ጥበቃዎች መካከል ከሚካሄደው የሶስትዮሽ የባህር ኃይል ልምምዶች ጋር ተገጣጥሟል። ሁኔታውን ተከትሎ ምላሽ የሰጡት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን አሜሪካንን ተጠያቂ አድርገዋል።
የመጀመሪያውን ትንኮሳ የፈጸመችው ዩናይትድ ስቴትስ ናት። የቻይና ወገን ሁኔታውን በሚመለከቱ ህጎችና መመሪያዎች መሰረት ክስተቱን አስተናግዶ ምላሽ ሰጥቷል።
ከቅርብ ዓመታት ወዲህ በቻይናና እንደ ፊሊፒንስ ባሉ የሌሎች ሀገራት መርከቦች መካከል የሚደረጉ ያልተጠበቁ ግንኙነቶች እንዲሁም የቤጂንግ ጦር በቀጠናው የሚያደርጋቸው እንቅስቃሴዎች እየጨመሩ መጥተዋል። ዩናይትድ ስቴትስም እንዲሁ በቀጠናው ካሉ አጋሮቿ ጋር የምታደርገው ልምምድ በመጨመር ፈርጣማ ጡንቻ የማሳየትን መንገድ መርጣለች። ቤጂንግ እነዚህ ትንኮሳዎች በቀላሉ ወደ ግጭት ሊያድጉ ወደሚችሉ ተደጋጋሚ ክስተቶች ያመራሉ ትላለች። በኢሮዥያ ቡድን ፋውንዴሽን ጥናት አጥኚ የሆኑት ዙሪ ሊኔትስኪ ሁኔታው ጥሩ አካሄድ አለመሆኑን ያስረዳሉ።
It's part of a new and disturbing norm, particularly given the fact that there's limited
በተለይ ደግሞ በዩናይትድ ስቴትስ እና በቻይና ከፍተኛ መከላከያ ባለስልጣናት መካከል ያለው ግንኙነት እጅግ የተገደበ በመሆኑ ይሄ አዲስና የሚረብሽ ልማድ ነው።
ዩናይትድ ስቴትስ ግን በከፊል ጥፋተኛ መሆኗን አትቀበልም። ሆኖም ከቤጂንግ ጋር ለመነጋገር ሙከራ ያደረገች መሆኑን የአሜሪካ የብሔራዊ ደህንነት ምክር ቤት ቃል አቀባይ የሆኑት ጆን ካርቢ ይናገራሉ።
በዚያ ላይ በጣም ጠንክረን እየሰራን ነው። ፕሬዚደንቱም ባይደንና ቺ ጂንፒንግ በተገናኙበት ባሌ ወደ ነበረው የቻይናና የዩናይትድ ስቴትስ መንፈስ መመለስ እንደምንችል እርግጠኞች ናቸው።
ባለፈው ሳምንት በሲንጋፖር ሻንግሪላ በተካሄደው ዓመታዊ ጉባኤ ላይ ዋሽንግተን መከላከያ ሚኒስትሯ ሎይድ ኦስቲን እና የቻይና አቻቸው ሊ ሻንግፉ ፊት ለፊት እንዲገናኙ ያቀረበችውን ጥያቄ ቤጂንግ የአሜሪካ አስተዳደር በሊ ላይ የጣለውን ማዕቀብ አላነሳም በሚል ሳትቀበል ቀርታለች። የአሜሪካ ባለስልጣናት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ወደ ቤጂንግ እንዲጓዙና በጥር ወር ላይ አሜሪካ የቻይናን የስለላ ፊኛ መታመጣሏን ተከትሎ ዋሽንግተን ሰርዛው የነበረውን ጉብኝት እንዲያካሂዱ ተለዋጭ ቀጠሮ ለማስያዝ ጥረት እያደረጉ ነው። በፓትሲ ዊዳኩስዋራ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ዝግጅቶቻችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ደግሞ በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ መተላለፋቸውን ይቀጥላሉ። የቪኦኤ ማሪክ ፌስቡክ ገጽ ላይ እንዲሁም ደግሞ ድረገጽ ላይ በመግባት በቀጥታ ዝግጅቶቻችንን እንድትከታተሉ እንጋብዛለን። በፌስቡክ ላይ የእናንተ አስተያየት ምን ይላል የሚለው ደግሞ ጥቂት እንሻገራል ወደዛ ነው እንሻገረው። በማህበራዊ ድረገጾች ላይ ምን አላችሁ? ደሞዝ በወቅቱ እንዲከፈላቸው በመጠየቃቸው ከወር በላይ የታሰሩ ሰራተኞች በ50,000 ብር ዋስ ተፈቱ በሚለው ዘገባችን ላይ ሱሌ ቢሩ የተባሉ አስተያየት ሰጪ እንዲህ ብለዋል። ሱሌ ቢሩ እጅግ ያሳዝናል። በዚህ ክፉ የኑሮ ውድነት ዘመን በደሞዝ ጥያቄ ሰበብ ሰውን ማሰር እጅግ የከፋ ጭካኔ ነው ብለዋል። ሌላ አስተያየት ሰጪ ደግሞ አቶ ጌታቸው ማሙ የተሰኙ ግለሰብ ናቸው። የሚገርም ነው መብት ሲጠይቁ ማሰር ብለዋል። አቶ ሰይድ ሲራጅ የተባሉ ተከታያችን በአንጻሩ ደሞዝ ተከለከልን ብለው የታሰሩ ግለሰቦች ከ50 ሺህ ብር ዋስ ተፈቱ ይገርማል ብለዋል። በምትኩ ብርሃኑ የተባሉ ግለሰብ ደግሞ ለሶስት ወር ያልተከፈለ ደሞዝ ለዛው በዚህ የኑሮ ውድነት ወንጀለኛ ያደርጋል ገና ብዙ እንሰማለን በብልጽግና ብለዋል። በሌላ በመገብና በህክምና ጦት የተማረሩ የትግራይ ክልል የጦር ጉዳተኞች ለሶስተኛ ጊዜ ሰልፍ ወጡ በሚለው ዘገባችን ላይ አስተያየት ከሰጡ ግለሰቦች መካከል ደግሞ አቶ ጌታቸው ማሞ የተሰኙ ተከታያችን አንዱ ናቸው። ያሳዝናል። በካምፕ ውስጥ ከቶ ምግብና መድኃኒትን መከልከል ምን ማለት ነው? ለሶስት ጊዜ ሰልፍ እስኪወጡ ለምን ችላ እንደተባሉ አይታወቁም። ሊረዱ ይገባል የሰው ልጆች ናቸው ብለዋል። ተመልካቾቻችን ዝግጅታችን ይቀጥላል። ከዋሽንግተን ዲሲ የሚተላለፍላችሁ መሰናዷችን ይቀጥላል። የመጀመሪያው አጋማሽን አጠናቀን ወደ ሁለተኛው አጋማሽ እንሻገራለን። ቀጣዩ ዝግጅታችን ደግሞ ዴሞክራሲ በተግባር ነው። ትውልድ ናይጄሪያ አሜሪካዊው የሚ ሞባላዴ የምዕራባዊ ዩናይትድ ስቴትስ ክፍለ ግዛት የኮሎራዶ ሁለተኛ ትልቋ በሆነችው የኮሎራዶ ስፕሪንግስ ከንቲባ ሆነው ቃለ መሐላቸውን ፈጽመዋል። የከተማዋ የመጀመሪያው ጥቁር ከንቲባ በመሆን ታሪክ የሰሩት የሚ ሞባላዴ የእሳቸው መመረጥ በተለይም ለጥቁር ወጣቶች አነቃቂ ይሆናል የሚል እምነት እንዳላቸው ገልጸዋል። የቪኦኤ ሀረና ሼሁ የተመረጡን ከንቲባ የቃለ መሐላ ስነ ስርዓት ተከታትሎ ተከታዩን ሪፖርት ልኮልናል። ቆንጅታዬ ታቀርብልናለች።
እኔ ብሌሲንግ ዮሚ ሞባላዴ ቃል እገባለሁ።
ኮሎራዶ ስፕሪንግስ ከተማ ላይ ታሪክ ተሰርቷል። ትውልደ ናይጄሪያው የሚ ሞባላዴ አዲሱ ከንቲባዋ ሆነው ቃለ መሐላቸውን ፈጽመዋል። የኮሎራዶ አገረ ገዢ ጃረድ ፖሊስ የአዲስ ተመራጩ ከንቲባ ሞባላዴ ታሪክ አነቃቂ ሆኖ እንዳገኙት ገልጸዋል።
ኮሎራዶ ስፕሪንግስ የተሻለች እንድትሆን አሜሪካም የተሻለች እንድትሆን ለመስራት ራሳቸውን እየሰጡ ሰው ናቸው።
የሚ ሞባላዴ ኑሯቸውን በኮሎራዶ ያደረጉት ከ13 ዓመታት በፊት ማለትም እንደ አውሮፓውያን የዘመን አቆጣጠር በ2010 ዓመተ ምህረት ሲሆን እዚያው ቤተሰባቸውን መስርተው ይኖራሉ። የሁለት ምግብ ቤቶች ባለቤት ሲሆኑ በከተማዋ ቤተክርስቲያን አቋቁመዋል። እነሆ አሁን ደግሞ በልማዱ ወግ አጥባቂዎችን በምትመርጠዋ ከተማ የመጀመሪያ ጥቁር ከንቲባ ሆነው ተመርጠዋል።
በየቀኑ ከእንቅልፌ ስነቃ በህልሜ ያየሁት ነገር ይመስለኛል። ከዚያም አይ ህልም አይደለም በእውኔ ነው እላለሁ።
የኮሎራዶ ስፕሪንግስ ከተማ ነዋሪዋ ሲንዲ ኦብሪ በአዲሱ ከንቲባ መመረጥ ደስታቸውን ሲገልጹ
እኔ ዛሬ በተስፋ ተሞልቻለሁ። አዲሱን ከንቲባችንን የሚ ሞባላዴን እወዳቸዋለሁ። ጠንካራ ሃይማኖተኛ፣ በጥሩ ስነ ምግባር የታነጹ ብርቱ ሰው ናቸው። የከተማችን መሪ ስለሆኑልን እድለኞች ነን።
አዲስ ተመራጩ ከንቲባ የሚ ኦቦላዴ ከጊዜ ወደ ጊዜ ስብጥሩ እየሰፋ የሚሄደውን የከተማይቱን ህዝብ በሙሉ መሪው ሆነው ሊያገለግሉት ቃል ገብተዋል።
ይህ ቀን ለብዙ ጥቁር ወጣቶች ትልቅ ቁም ነገር የያዘ ቀን ይመስለኛል። ምክንያቱም ከሰማይ በታች ማድረግ የማይችሉት ምንም ነገር እንደሌለ እነርሱም መድረኩ ላይ ወጥተው ለመሪነት ለመብቃት እንደሚችሉ ያሳያቸዋል።
በርካታ ትላልቅ ፈተናዎች የሚጠብቋቸው አዲሱ ከንቲባ የሚ ኦቦላዴ የከተማዋን እድገት፣ የነዋሪዎቿን ደህንነት፣ በአቅም ተመጣጣኝ የመኖሪያ ቤት ተደራሽነት እንዲሁም ንግድና ኢንቨስትመንትን በሚመለከቱ አበይት ውሳኔዎች ዙሪያ ከከተማዋ ምክር ቤት አባላት ጋር ተባብረው መስራት ይኖርባቸዋል።
ቀጣዩ መስተናዶ ደግሞ ሴቶችና ቤተሰብ ነው። አማራንስ የግብርና ኢኮሎጂ ሲቪክ ማህበረሰብ ኢትዮጵያ ውስጥ በቀላሉ የሚበቅሉ ሀገር በቀል ተክሎችን በመጠቀም በምግብ እጥረት የተጎዱ ህጻናት ምግብ እንዲያገኙ ግንዛቤ በመፍጠር ላይ ይገኛል። ተቋሙ ከተመሰረተ 2 አመታትን ያስቆጠረ ሲሆን በአዲስ አበባ፣ ኦሮሚያና እንዲሁም ደግሞ በደቡብ ክልል ላይ የተለያዩ የስነ ምግብ ጠቀሜታ ያላቸው ምግቦች በህብረተሰቡ ዘንድ እንዲለመዱ ያደረገ እንደሚገኝ የተቋሙ መስራች ወይዘሮ ሙሉነሽ ጀቤሳ ለአሜሪካ ድምጽ አስተውቋል። በዚህ ዙሪያ የተሰናዳው ዘገባ ቀጥሎ ይቀርባል። የአማራንዝ ፋርም ኢኮሎጂ የሲቪክ ማህበረሰብ 20.1 ሚሊዮን የሚሆኑ ዜጋዋ በምግብ ዋስትና ችግር ለተደቀነባት ኢትዮጵያ እንደ አማራንዝ ወይም ሀገር በቀል የሆኑ ተክሎችን በመጠቀም የምግብ ዋስትናን ማረጋጋት እንደሚቻል ለማስተማር የሚሰራ ማህበር ነው። ተቋሙ በሙሉነሽ ጀቤሳ አማካኝነት ከ2 አመታት በፊት የተመሰረተ ነው። ወይዘሮ ሙሉነሽ ስለ ተቋማቸው እንዲያስረዳሉ።
አማራንዝ ፋርም ኢኮሎጂ የሚባለው ተቋም ዋና አላማ አርጎ የተነሳው ሀገራችን እንደሚታወቀው የብዝሃ ህይወት ክምችት ያለባት ሀገር በመሆኗ ከነዚህ የብዝሃ ህይወት ክምችቶች ደግሞ ትኩረት ያደረግነው የምግብ እጽዋትን ሆኖ እነዚህ የምግብ እጽዋቶች ጥንት በአባቶቻችን በየማሳቸው ውስጥ ለምግብነትም ለመድኃኒትነትም ሲጠቀሙ ቆይተው አሁን እንግዲህ እኛ ግን ኢንዱስትሪያል የሆነ ወደ መጠቀም አመጋገባችን ስንሄድ የተው ናቸው እንጂ አሁንም አሉ። በየማሳ በየተለያየ ብሔረሰቦች ውስጥ የተለያየ ስያሜ እና አጠቃቀም ይዘዋሉና እነዛን የምግብ ዋስትና ለምግብ ዋስትናና ለአየር ለክለውስ መፍትሄ ስለሚሆኑ እነዚህን ዋና ማሳዎች ላይ ሳይሆን በተተው ቦታዎች ላይ በህብረተሰቡ ውስጥ የሚገኙ መሬቶች ላይ በትምህርት ቤቶች በዩኒቨርሲቲዎች ውስጥ እንዲፋፉና ወደ ምግብ ኢንዱስትሪ እንዲመጡ የሚያደርግ የአድቮኬሲና የማስተማር የደግሞ የቴክኒካል አድቫይስ እንዲሰጥ የሚያስችል ፕሮግራም የጀመርንበት ተቋም።
አማራንስ በአፋን ኦሮሞ ቋንቋ አምባርጣፋ የሚሰኘው ተክል ሳይንሳዊ ስያሜ እንደሆነ ወይዘሮ ሙሉነሽ ይናገራሉ። ይሄ ተክል በተለያዩ የሀገሪቱ ክፍሎች የሚበቅል ሲሆን እንደየቦታው የተለያየ ስያሜም አለው። በብዛትም እንደ አረም የሚታይ ቢሆንም ዱቄቱ በምግብነት ከተክሉ የሚገኘው ዘይት ደግሞ ለተለያዩ ነገሮች እንደሚውል ይገልጻሉ።
በኢትዮጵያ ብሔር ብሔረሰቦች ውስጥ ትናል ደቡባውን ለምሳሌ ወደ ምዕራብ አካባቢ አሁን ሙሽራው ከበቆሎ ጋር በስፋት ምን እንደረሰው ካፍላ ይባላል። ወይም ሲቲቲ ፓሳ ይባላል። ሀዲያ አካባቢ ሀሊዴ ይባላል። ወደ ኦሮሚያም ላይ አምባርጣፋ ይባላል። እኔ በጣም ሰርፕራይዝ አድርጎኝ ትኩረት አድርጌ ይሄን ጉበትና ገንዘቤን የሚያወጣው በምክንያት ምንድን ነው? አሁን ለምሳሌ ይበሉ የሚችሉ እጽዋት ተብለው ተለይዘው መጽሐፍ አለ በኢትዮጵያ ሳይንስ የተጠረዘና እዛ ውስጥ ሁሌሎችን ቦታዎች ያልተዳረሰበት አለና እነዛ ነገሮች ተጠቅሰዋል አሉ መኖራቸው ልን የሚጠቅሙት እነዚህ ለምግብ ለሰውነት። አሁን ለምሳሌ እኛ ይሄን ስምን ማርገን በግድ የሚፈልበት ምክንያት ለኢንዱስትሪ ግብአትነትም ጥቅምም ለምሳሌ ከውስጡ የወጣው 9% ኦይል አለና እኔ በጣም ከብዙ ጊዜ በኋላ ነበር ትኩረት ሳረግበት የነበረውና በጣም እኔ ከኬንያ ሰው መጣ መጀመሪያ የሚያመጣልኝ እንግዲህ ለምን በጣም የምግብ ይዘቱና ለጤናማ አንተ ተቃሚ ሰደውልና ምንድነው እንግዲህ እኛ እንደዚህ የምግብ እጥረት የፕሮቲንና የንጥረት ባለበት አገር ውስጥ እነዚህን ነገሮች ለሴቶችና ለህፃናት በማድረግ ይሄ ቀንጨራነትን በሴቶች ላይ ጉዳትን መቋቋም የሚያስችለን ነው።
በተለይም በተመጣጠነ ምግብ አቅርቦት ለተጎዱ ህጻናት አማራንዝና ሌሎች ሀገር በቀል እጽዋቶችም ጠቃሚ መሆናቸውን የሚናገሩት ወይዘሮ ሙሉነሽ ማህበራቸው በእነዚህ እጽዋቶች ዙሪያ ግንዛቤ ለማስጨበጥ እንደሚሰራም ይገልጻሉ። ከማህበረሰብ በተጨማሪም ከከፍተኛ የትምህርት ተቋማት ጋር በመተባበር እነዚህ ጥናቶች ተግባራዊ መሆናቸውን ለማረጋገጥ እንደሚጥሩም ያስረዳሉ።
በቀላሉ ሴቶችን ሊያመርቷቸው የሚችሏቸው ናቸው ብለን ስፔሻል ላውንስ ሴቶች የበለጠ እንዲያውቁት ምክንያቱም ሴቶች ጓሯቸው አካባቢ ቅመማ ቅመሞች ስለማያጡ ለቤተሰቦቻቸው እንደዛ አድርገውት ወደ ምግብትናቸው አስገብቶ ጥራታቸውን እያስተማርን ያለ ነው። ምንድናውን ትልቅ ያደረግነው ነገር እኛ በዚህ በ2 አመት ውስጥ የተለያዩ ስቴክሆልደሮችን ጋብዘን ጥቅሞችን እና በአለም ደረጃ ምን ደረጃ እንዲሮስ እንዳገኙ እንዲያውቁ ለማድረግ ነው። ዩኒቨርሲቲ ተመራማሪዎችን የአገር በቀልበትን የሚያሳድጉ ድርጅቶችን ለምሳሌ በሁለት ወርክሾፖች ላይ ጠርተን በትልልቅ ወርክሾፖች ላይ ለማሳወቅ ሞክረን ብዙዎቹ ያን የሰሩበትንም ጥናቶች ፈለጊት እንዳያመጡ ታርጓቸዋል። አይተን ከሆነ ብዙ ጊዜ ጥናቱ ተጠንተው ብዙ ጊዜ ሼልፍ ላይ ነው የሚቀመጡት እና አሁን ለምሳሌ ለዳር የሚሰጠውን ጥቅም ያጠኑ የአዲስ አበባ ዩኒቨርሲቲ ተመራማሪዎች ነበሩ ቴክኖሎጂ ላይ። እነዚያ ነገሮችን ወደ ፊት ለፊት አመጣ ሌሎችም እንዲያውቁ አድርገን እንደውም በዛኛ ባረግነው ወርክሾፕ ላይ ብስኩት ተሰርቶ በብስኩቱ ላይ ዱቄቱ ገብቶ ጥቅሙ እንዴት እንደሚሰጥ እና ምንም ለውጥ እንደሌለው ጣዕሙ ተመሳሳይ እንደሆነ አውቀውት ነገም ደግሞ ለብዙ ነገር ጥቅም ላይ የሚውሉበትን መንገድ ሰፖርት እርዳታ እንዲያደርጉ አጋዥ እንዲሆኑ ለማድረግ ብዙ ጥረት አድርገናል። ትምህርት ቤቶች ውስጥ ዩኒቨርሲቲዎች ውስጥ ለምሳሌ ከሰራን ውስጥ አምቦ ዩኒቨርሲቲ ጋር ጮኬ ኩታ የሚባለው ቦታ የግብርና ኮሌጅ ያለበት ጋር ተማሪዎች ማስተርስ ተማሪ ጥናት እንዲያደርግበት እድል አመቻቸን። ይህንንም የተራፈቦቱ ምን
ያን ያቀረብነው ምክርም የአማራ ፋርም ኢኮሎጂ ለሲቪክ ማህበረሰብ መስራችና ዳይሬክተር ወይዘሮ ሙሉነሽ ጀቤሳ ተቋማቸው ሀገር በቀል የሆኑ የምግብ ዋስትናን የሚያስጠብቁ እንዲሁም ለአየር ንብረት ለውጥ ተስማሚ የሆኑ እጽዋቶች በማህበረሰብ ውስጥ እንዲለመዱ በደቡብ ክልል ኦሮሚያና አዲስ አበባ እየሰራ መሆኑን ገልጸው በተለይም ደግሞ በከፍተኛ ደረጃ የትምህርት ተቋማት ውስጥ የሚሰሩ የግብርና ጥናቶችና ምክረ ሐሳቦች ተግባራዊ እንዲሆኑ እንደሚጥርም አስታውቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ቀጣዩ ዘገባችን ደግሞ ኢትዮጵያውያን በአሜሪካ ነው። የአይምራይ እድገት ውስንነት ኦቲዝም ያለባቸው ህጻናትና ታዳጊ ወጣቶችን አያያዝ እንዲሁም ደግሞ አገልግሎትን አስመልክቶ ግንዛቤ ለማስጨበጥ ያለመ ዝግጅት ከሰሞኑ በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ውድብሪጅ ከተማ ተከናውኗል። ዝግጅቱን ሀብታም ስዩም ተከታትሎታል፣ እንደሚከተለው ይቀርባል።
በቨርጂኒያ ግዛት ከተማ ነዋሪ አቶ በትረንሴ አረጋኸኝ ድጋፍ የሚሻፊ ልጅ አላቸው። ልጃቸውን በተሻለው የህይወት መንገድ ለመምራት በሚያደርጉት ጥረት ውስጥ ከነ ቤተሰባቸው የተለያዩ ፈተናዎችን አልፈዋል። ማድረግ ከጀመሩ ሰነባብተዋል። ከቤተሰቦቻቸው ጋር የመሰረቱት ሀበሻ ኦቲዝም አሊያንስ የተባለው ተቋም የተለያዩ መርሃ ግብሮችን ሲተገብር ቆይቷል። ከሰሞኑ ያስተናዳው ልዩ ዝግጅት አንደኛው ነው።
እንግዲህ በዚህ በውጭ ሀገር የምንኖር በተለይም በአሜሪካን ሀገር የምንኖር ኢትዮጵያውያን ወይም የሌላ ሀገር ዜጎች፣ እዚህ ውስጥ ኤርትራውያኖች አሉ፣ ሱዳኖች አሉ። በዚህ ዝግጅት ውስጥ የአፍጋኒስታን ዜጎች፣ ፓኪስታን ዜጎች አሉ። ነገር ግን ትልቁ ዓላማ እኛ ትልቅ ግርግዳ አለ በመካከላችን። እኛ የመጀመሪያ ትውልድ እዚህ ሀገር ይሆን ያልተወለድን ግን ከእድሜያችን መሃል ላይ ወደዚህ ሀገር የመጣን ሰዎች ልጆቻችንን እዚህ ከወለድን በኋላ በተለይ በእንደዚህ አይነት ዳያግኖሲስ ውስጥ ሲያልፉ ስፔሻል ኒድ ልጆች ናቸው ተብሎ ሲነገር ትልቅ ግርግዳ በመካከላችን አለ። ያ ግርግዳ ቋንቋ፣ ባህል እና ኢንፎርሜሽን ነው። የት እንደምናገኝ፣ ምን እንደምናደርግ፣ ማንን እንደምናናገር ብዙ ጊዜ አናውቅም። በዛ የተነሳ የተነገረንን ብቻ ነው የምናደርገው። የመብታችንን እንኳን አናውቅም። በአሜሪካን ሀገር በጣም ብዙ ራይት አለ። የአሜሪካን መንግስት ለስፔሻል ኔድ ልጆች ከፍተኛ ገንዘብ ያወጣል። ግን የት ጋር ሄደን እንደምንጠቀም፣ መቼ እንደምንወስደው፣ ምን ማድረግ እንዳለብን ስለዛ ነገሮች አናውቅም። ስፔሻሊ ስለ አይፒ ሚቲንግ ትምህርት ቤት በሚገቡበት ሰዓት ቁጭ ብለን ስንወያይ የልጆቻችንን መብት ምን ጥግ ድረስ እንደሆነ አናውቅም። ለምሳሌ በፐብሊክ ስኩል ውስጥ የሚማር ልጅ ትምህርት ቤቱ በቂ ትምህርት ካልሰጠው ፕራይቬት ስኩል ድረስ መንግስት ከፍሎ ያስተምራል። ያ እንደዛ አይነት ራይቶች ልጆች ትልቅ ከሆኑ በኋላ የጋርዲያንሺፕ መብት ቤተሰብ እንዳለው የተለያዩ ጥቅሞች ልጆች ለምሳሌ ክሮየስ ሆኖ ኦቲዝም ከላው ላይ ጨርሶ ራሱን የማይችል ከሆነ ማድረግ የሚገባን ነገር ቀድመ መዘጋጀት ያለብን ነገሮች አናውቅም። ስለዚህ ብዙ ኢንፎርሜሽኖች ያስፈልጉናል። ትልቁ የኢንፎርሜሽን እጥረት ነው ያለብን እና ያንን ግርግዳ ለመስበር
የድገት ውስንነት ያለባቸው ህፃናትና ወጣቶች ተገቢው ክትትልና ድጋፍ ከተደረገላቸው የተሻሉ ውጤቶችን ማስመዝገብ እንደሚችሉ ባለሙያዎች ይናገራሉ። ይሁንና የግንዛቤ ችግር ለወላጆቻቸው ሳይቀር ተግዳሮት ሆኖ ቆይቷል። በተለይ በትውልደ ኢትዮጵያውያን ዘንድ ይህን በመቀየር የተሻለ ሚና መጫወት እንደሚያስፈልግ የተቋሙ አጋር መስራችና የአቶ በትረ ሙሴ ባለቤት ወይዘሮ ብሩክታይ ዘውዴ ይናገራሉ።
አዎ፣ እኛ ኢትዮጵያውያን በኦቲዝም ዙሪያ ያለን እውቀት በጣም ያነሰ ነው። ይሄ ማለት ብዙ አናውቅም፣ በሀገራችንም ብዙ ጊዜ ስለማናይ ህብረተሰቡ በጣም ከባድ ስቲግማ አለበት። ስቲግማ ማለት በቃ ወላጆች ኃጢአተኞች ስለሆኑ ነው እንደዚህ አይነት ልጅ የሰጣቸው እግዚአብሔር ብለው ያስባሉ። ያ ግን ግንኙነት የለውም ከኃጢአት ጋር። ልጆቹ በቃ እንደዚህ ሆነው ተፈጠሩ። ግን ብዙ ትሬኒንግ፣ ብዙ ቴራፒዎች ካገኙ ቀስ ያለ እድገት ቢሆንም መሻሻል ቢሆንም ይደርሳሉ። ግን ትዕግስትና ፈታኝ ነው። ያ ደግሞ በቃ እንደ ወላጅ እግዚአብሔር መርጦ ስለሰጠን ይህን ኃላፊነት ትወጣላችሁ ብሎ ስለሰጠን ለመወጣት የምናውቀውን ነገር በሙሉ ለመርዳት ልጆቻችንን እና ጥሩ ደረጃ ላይ ይደርሳሉ። አንዳንዶቹም በጣም ብዙ ተሰጥኦ ያላቸው አለ። ያ ተሰጥኦ ግን በእርዳታና በትዕግስት ይደርሳሉ።
በዚህ ዝግጅት ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ግለሰቦችና ቤተሰቦቻቸው ተሳታፊ ሆነዋል። መሰሉን ጅምር በሞራል ለመደገፍ ከተገኙት መካከል አንዷ ዶክተር የትናይት አስፈው ናቸው። ዶክተር የትናይት በተለይ በትውልድ ኢትዮጵያውያን ማህበረሰብ ዘንድ ልዩ ድጋፍ የሚሹ ህፃናት፣ ታዳጊዎችና ወጣቶችን በተመለከተ መሰል የመረጃና የግንዛቤ መድረኮች ይደገፉ እንደሚገባ ሐሳባቸውን አጋርተዋል።
ሁሉ ነገር የሚጀምረው ምንድነው? ከማወቅ ነው። አዌር ከመሆን ነው። እና ያ አዌርነስ ሲኖር ኢንፎርሜሽኑ እየተሰራጨ ሁሉም ቤት መግባት ሲጀምር ሰዎች መነጋገር ይጀምራሉ። ሰዎች ያለውን አገልግሎት መጠቀም ይጀምራሉ። ከዚህም ተርፈን ደግሞ አገር ቤትም ብዙ ኮንትሪቢዩት የምናደርግበትን ነገር ማመቻቸት እንችላለን። በዚህ አጋጣሚ በኢትዮጵያም ውስጥ በጣም ወዳጅ የነበረች ነፍሷን ይማር ወይዘሮ ዘሚዩኑስ በጣም በኦቲዝም ደረጃ በጣም ብዙ ስራዎችን እየሰራች ነው። ሌሎችም ድርጅቶች እየመጡ እንደሆነ እሰማለሁ በኢትዮጵያ እና በሁሉም ቦታ ያሉ ልጆች አገልግሎት የሚያገኙበትና የተሻለ ህይወታቸውን ያላቸውን ፖቴንሻል አውጥተው የሚሰሩበትን ነገር ማመቻቸት ግዴታችን ነው ማለት ነው።
ልዩ ድጋፍ የሚሹ ህፃናት፣ ታዳጊዎችና ወጣቶችን ለቁም ነገር ለማብቃት በሚደረገው ጥረት ውስጥ የሌሎች ወጣቶች ድጋፍና ተሳትፎ የሚናቅ አይደለም። በዚህ ዝግጅት ላይ የከፍተኛ ትምህርት ተማሪዎች የበጎ ፍቃድ አገልግሎት የመስጠታቸው ግብም ይሄው ይመስላል። ፊንሃስ በትረ ሙሴን ለመሰሉ የቤተሰብ አባላቶቻቸውን ዕለታዊ ፈተናዎችና እድገቶችን ለሚመለከቱ ወጣቶች ደግሞ መሰል እንቅስቃሴዎች ልዩ ትርጉም አላቸው። ፊንሃስ ታናሽ ወንድሙን መጻይ ዘመን ለማፍካት ወንድማዊ ፍቅሩ ትልቅ አቅም እንዳለው ተረድቷል።
እኔ ማገዘው ምን መሰለ ወንድሙ ለመሆን ነው። እሱ የኔ my first responsibility ነው እና አንድ ቀዳሚ ስዊሚንግ ይሄዳል ወስደዋለሁ። አንዳንድ ጊዜ ሾፒንግ ማድረግ ሲፈልግ ከቴራፒስቱ ጋር ወስደዋለሁ። እንዴት ነው ቃ የሚገዛው፣ እንዴት ነው ፒክ የሚያደርገው፣ ሾፒንግ ሊስት እንዴት ነው የሚጻፈው፣ እንደዚህ አይነት ነገር ከእሱ ጋር አልፎ አልፎ እንጫወታለን ጊዜ ሲኖረን ትምህርት ቤት ሳልሆን እና just being a brother እና that's very important እና እሱ ነገር ነው ማድረገው። በቃ
የልጃቸውን ሁኔታ ከተረዱበት ቅጽበት ጀምረው ለሌሎች ሳይቀር አርአያ ለመሆን እየጣሩ የሚገኙት አቶ በትረ ሙሴ በበኩላቸው በተለይ በትውልደ ኢትዮጵያውያን ማህበረሰብ ዘንድ ቢጠናከር ያሉትን የባህሪ ለውጥ ይጠቁማሉ።
ስፔሻል ኒድ ልጆች ወላጆችን በልዩ አይን መመልከት ወይም ደግሞ ተረግመው ወይም ደግሞ መጥፎ ሰዎች ስለሆኑ አይደለም ይሄ የገጠማቸው። ልጆች የፈጣሪ ስጦታ ናቸው። ስለዚህ ስንመለከት በትህትና በማስተዋል በተለይ እናቶች በጣም የተጎዱ እናቶች በቤታቸው ልጃቸውን በመመልከት ስላሉ አንዳንዶቹም በተለያየ ህመም ውስጥ ያሉ እናቶች ስላሉ በመልካም በቅንነት ብንቀበላቸው በሚመጡበት ቦታ በሃይማኖት ቦታ ሊሆን ይችላል፣ በሰርግ በለቅሶ ቦታ ሊሆን ይችላል፣ ባይመጡ እንኳን ከልጃቸው ችግር እንደሆነ እንድንረዳ በተለይ ይሄን ምናምን ይያል ልባቸውን ባንሰብረው
ለዛ ጥንቃቄ ብናደርግ ከቻን ደግሞ ብናግዛቸው ብንረዳቸው ብንደግፋቸው ኢኮኖሚካል አይደለም አይዞሽ አይዞሽ እኔ ለጠብቅልሽ እንደዛሬ ብንላቸው ይሄ ትልቅ ከኛ የሚጠበቅ ኃላፊነት ነው።
በዚህ ዝግጅት ላይ ከተለያዩ መንግስታዊና መንግስት ያልሆኑ ተቋማት የመጡ ወኪሎች ከኦቲስቲክ ህጻናት ታዳጊዎችና ወጣቶች እንክብካቤ ጋር በተገናኘ ጠቃሚ ናቸው ያሏቸውን መረጃዎችና ልምዶች አጋርተዋል። የተስስርና የሐሳብ ልውውጥ አፍታዎችም ተከናውነዋል። ለአሜሪካ ድምጽ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጭ ተመልካቾቻችን የዕለቱን ዝግጅት እዚህ ላይ ፈጽመናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ኡልፍ የመሰረተ ልማት አውታሮች በአለም ዙሪያ ከጊዜ ወደ ጊዜ እየጨመረ የመጣው ድመት ለማድረስ የታለመ የሳይበር ጥቃት ፈጻሚዎች የደቀኑት አደጋ ስጋት ሰለባ የሆኑ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ። የምንገለገልበት የቴክኖሎጂ የኢንተርኔትና የዲጂታል አገልግሎት እያደር እያየለ የመጣ ጥቃት ሰለባ እየሆኑ ነው ሲሉ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተወካይ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን ይጠቅሳል።
ይህ አየርና የውሃ አቅርቦቶቻችንን፣ የኢንተርኔት መብራትና የመጓጓዣ አገልግሎቶቻችን የሚቆጣጠሩና የዕለት ተዕለት ህይወታችንን የሚያቀላጥፉ ተቋማት፣ የዜና ማሰራጫ ጣቢያዎችንና የመንግስት መረጃ ገጾችን ይጨምራል።
በማያያዝም የሳይበር ጥቃት አደጋዎች እየመጡ ያሉት ከወንጀለኛ ቡድኖች ብቻ ሳይሆን የሳይበር ደህንነትን የሚመለከቱ ደንቦችንና ህጎችን በሚፈልጉት መልክ ለመቅረጽ በክፉ ዓላማ ከተነሳሱ አንዳንድ መንግስታትም ጭምር ነው ሲሉ አምባሳደር ቶማስ ግሪንፊልድ የተናገሩትን አክሏል። ጉዳት ለማድረስ በሚነጣጠሩ የሳይበር ጥቃቶች ላይ ከሚሳተፉ መንግስታት ምሳሌ የሆነችው ሩሲያ በዩክሬን ላይ በከፈተችው ፍትሃዊ ያልሆነ ጦርነት መጀመሪያ ላይ የዩክሬንን የኃይል ማመንጫዎችና የኃይል ማስተላለፊያዎች እንዲሁም የሳተላይት መገናኛዎች የጥቃት ኢላማዋ ስታደርግ፣ ባለፈው ዓመት በአልቤኒያ ላይ ጥቃት ያደረሰችው ኢራንም የመንግስቱን የመረጃዎች ክምችት ከማውደሟ ባሻገር በርካታ የህዝብ አገልግሎቶች እንዲቋረጡ ምክንያት መሆኗን ርዕሰ አንቀጹ አውስቷል።
Given these myriad serious and dynamic threats, all of us are looking to the UN.
እነዚህን ስፍር ቁጥር የሌላቸውን ብርቱና ተለዋዋጭ ስጋቶች ከተመለከትን ለመልካም ሆነ ሁነኛ ምላሽ ለመስጠት ሁላችንም የተባበሩት መንግስታት ድርጅትን እንሻለን።
በቅርቡ በተባበሩት መንግስታት ድርጅት ዋና መስሪያ ቤት የተካሄዱትን በሳይበር ደህንነት ላይ ያተኮሩ ስብሰባዎች በይሁንታ የተቀበሉት አምባሳደር ቶማስ ግሪንፊልድ ግንዛቤን በማሳደግ አንዳች ጉዳት ለማድረስ የሚውጠነጠኑ የሳይበር ጥቃቶችን ማውገዝ አለበት በማለት የጸጥታው ምክር ቤት የድርጊቱን ፈጻሚዎች ተጠያቂ ለማድረግ ግንባር ቀደም ሚና መጫወት እንዳለበት አጽንኦት ሰጥተው መናገራቸውን ርዕሰ አንቀጹ ጠቅሷል።
We need to be promoting a shared understanding of what rules
በኮምፒውተርና በሌሎች የዲጂታል ቴክኖሎጂ አግባአቶች አማካኝነት የሚከናወኑ ስራዎች በምን አይነት ህጎችና ደንቦች ይዳኙ፣ ይልቁንም ወይንም ደግሞ በዚህ የቴክኖሎጂ ምህዳር አጠቃቀም ኃላፊነት የሚሰማው የመንግስት ባህሪ ማዕቀፍ ምን ይሁን በሚል ያለንን የጋራ ግንዛቤን ማጎልበትና ይበልጥ ማሳወቅ አለብን።
ርዕሰ አንቀጹ አያይዞም እንደድል ሆኖ በተባበሩት መንግስታት ድርጅት የመንግስታት ጉዳይ ተከታታይ ባለሙያዎች ቡድን ይህን መሰሉን ማዕቀፍ በማዘጋጀት ጠቅላላ ጉባኤው ያለውን የጋራ መግባባት ደጋግሞ አረጋግጧል ሲሉ አምባሳደር ቶማስ ግሪንፊልድ ይህንን አስመልክቶ የተናገሩትን ጠቅሶታል። ዓለም አቀፍ ህጎች በሳይበር ስፔስ አጠቃቀም ላይም ተፈጻሚ ይሆናሉ። አገራት በሰላም ጊዜ በፈቃደኝነት ላይ የተመሰረቱ የመንግስት ባህሪዎችን እንዲያከብሩ የሚጠበቅ ሲሆን፣ በአንጻሩ የሳይበር ደህንነትን ለማጠናከር መንግስታት ተግባራዊ የሆነ የትብብር እርምጃ መውሰድ አለባቸው ብለዋል።
የተባበሩት መንግስታት ከወራት በፊት የአባል ሀገራትን ጠንካራ ድጋፍ የተቸረው የሳይበር ቴክኖሎጂ የተግባር ፕሮግራም በእንግሊዝኛው አህጽሮት POA የሀገራትን የሳይበር ፕሮግራም ማዕቀፍና የሳይበር አቅም በመገንባት ላይ ያተኮረ ቋሚ አካል እንዲፈጠር ሊረዳ ይችላል ሲሉ የዩናይትድ ስቴትስዋ የተባበሩት መንግስታት ድርጅት ተወካይ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጭ ተመልካቾቻችን የዕለቱን መሰናዶ እዚህ ላይ ፈጽመናል። መሰናዶውን በመምራት ኤደን ገረመው፣ በቅንብሩ ብርሃን ኃይሉ፣ እንዲሁም ደግሞ በዝግጅቱ ጽዮን ግርማ አብረናችሁ ቆይተናል። ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። አብራችሁን ስለቆያችሁ በድጋሚ እናመሰግናለን። ሰላም ጤና ይስጥልን። ደህና እደሩ።